የዲደብሊው ዜና እናሰማለን። በቅድሚያም ርዕሶቹን። የትግራይ ክልል አሁን ያለበት ሁኔታ አሳስቦኛል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ ዛሬ ባወጣው መግለጫ የትግራይ ክልል ወጣቶችን በግዳጅ ለወታደራዊ ስልጠና ማሰማራትና ሐሳብን በነጻነት የመግለጽ መብትን የሚገድቡ ተግባራት መከናወናቸውን አመልክቷል። የአውሮፓ መሪዎች ስደተኞችን ለመጠበቅና ለማዋሃድ የበለጠ እንዲሰሩ የሮማ ካቶሊክ ሊቀ ጳጳስ ሊዮ አሳሰቡ። ጳጳሱ የአሜሪካን 250ኛ ዓመት የነጻነት በዓል አስመልክቶም ባስተላለፉት መልእክት አሜሪካውያን ስደተኞችን እንዲቀበሉና እንዲጠብቁ ጥሪ አቅርበዋል። ኢራን ለሟቹ መንፈሳዊ መሪ አያቶላህ አሊ ካሚኒ ለስድስት ቀናት የሚዘልቅ ብሔራዊ የሽኝት ስነስርዓት ዛሬ በይፋ ጀመረች። ጀርመን ቤጂንግ የሩሲያ ወታደሮችን ማሰልጠኗን የሚያሳዩ ዘገባዎች መውጣታቸውን ተከትሎ ቻይናን አስጠነቀቀች። ዜና በዝርዝር። የትግራይ ክልል አሁን ያለበት ሁኔታ አሳስቦኛል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ ዛሬ ባወጣው መግለጫ በትግራይ ክልል ወጣቶችን በግዳጅ ለወታደራዊ ስልጠና የማሰማራትና ሐሳብን በነጻነት የመግለጽ መብትን የሚገድቡ ተግባራት መከናወናቸውን አመልክቷል። እነዚህ ተግባራት ከሰብአዊ መብቶች መርሆችና ከሕገ መንግስት ጋር የሚጣረሱ በመሆናቸው በአፋጣኝ እንዲቆሙ ሲልም ኮሚሽኑ አሳስቧል። ይህንን ለማስፈጸም የወጣውን ሰነድ የኮነነው ኮሚሽኑ ይህ ተግባር የፕሪቶሪያውን የግጭት ማቆም ስምምነት የሚጥስም ነው ብሏል። በኢትዮጵያ ሰብአዊ መብቶች ኮሚሽን የክትትልና ምርመራ ሪጂናል ዳይሬክተር የሆኑት ዮናስ ሙልጌታ ለዶቼ ቬለ እንደገለጹት ኮሚሽኑ መግለጫውን ያወጣው በምክር ቤቱ አፈ ጉባኤ የተፈረመ ሰነድ በመመልከትና የረቂቁን መውጣትና ስራ ላይ መዋል ካረጋገጠ በኋላ ነው። ከችግሩ ሰለባዎች የመጀመሪያ ደረጃ መረጃ መሰብሰቡንም አቶ ዮናስ ገልጸዋል።
ኦንዘግራንድ ያለውን መረጃ መሰረት አድርገን የቀረቡልን አቤቱታዎችን መሰረት አድርገን ተይዘው ከተለቀቁ ሰዎች ያገኘናቸውም ሰነዶች ጭምር ከታፈሱ በኋላ አእምሮ ጤንነታቸውን ፊዚካሊም ስታንድ ለማድረግ ወይም ደግሞ ፊዚካሊ ኮምፒተንት አሉም ተብሎ የታሰቡ ወጣቶች የተሰጣቸውን ማስረጃዎች ጭምር ተመልክተን በአግባቡ ቬሪፋይ ካደረግን በኋላ በክልሉ ላይ ይሄ እርምጃ መኖሩን ካረጋገጥ በኋላ ነው መግለጫውን ያወጣ ነው።
ኮሚሽኑ ተፈጸመ ካለው የወጣቶች የግዳጅ ውትድርና ስምሪትና የሐሳብ ነጻነት ገደብ በተጨማሪ ክልሉን ከሌሎች ክልሎች ጋር በሚያዋስኑ አካባቢዎች ላይ የሚታዩ ወታደራዊ እንቅስቃሴዎችም አሳሳቢ የሰብአዊ መብት ሁኔታዎች ናቸው ማለቱን የአዲስ አበባው ዘጋቢያችን ስዩም ጌቱ ዘግቧል። የአውሮፓ መሪዎች ስደተኞችን ለመጠበቅና ለማዋሃድ የበለጠ እንዲሰሩ የሮማ ካቶሊክ ሊቀ ጳጳስ አሳሰቡ። ሊቀ ጳጳስ ሊዮ ይህን የተናገሩት በጣሊያን ላምፔዱዛ ባደረጉት የአንድ ቀን ጉብኝት ሲሆን እንደ ጀርመኑ የዜና ምንጭ ዲፒኤ ዘገባ ላምፔዱዛ ከአፍሪካ ወደ አውሮፓ አደገኛውን የሜዲተራንያን ባህር አቋርጠው ለሚመጡ በሺዎች ለሚቆጠሩ ስደተኞች መግቢያ በር ነው። አውሮፓ በዚህ ክልል ውስጥ ያለውን ቀውስ በተሟላ መልኩ መፍታት ትችላለች ያሉት ጳጳሱ ማንም ሰው እንዳይሰደድ የበለጸጉ ሀገራት በማደግ ላይ ያሉ ሀገሮችን መርዳት እንዳለባቸው አሳስበዋል። በጣሊያን በዚህ ዓመት የመጀመሪያ አጋማሽ ብቻ በአብዛኛው ከሊቢያ የተነሱ ከ14,000 በላይ ስደተኞች ጣሊያን መድረሳቸውን የተባበሩት መንግስታት ድርጅት ገልጿል። ከነዚህም ውስጥ ወደ 60% የሚሆኑት የገቡት ላምፔዱዛ መሆኑን ዘገባው አመልክቷል። በተያያዘ ዜና ርዕሰ ሊቃነ ጳጳስ ሊዮ የአሜሪካ 250ኛ ዓመት የነጻነት በዓል አስመልክቶ ባስተላለፉት መልእክት አሜሪካን ስደተኞችን እንዲቀበሉና እንዲጠብቁ ጥሪ አቅርበዋል። ጳጳሱ ለትውልድ ሀገራቸው በጻፉት ደብዳቤ ስደተኞችን በርህራሄና በልግስና መቀበል የበጎ አድራጎት ተግባር ብቻ ሳይሆን ለሰው ልጆች ሰብአዊ ክብር እውቅና መስጠት ጭምር ነው ሲሉ ገልጸዋል። ኢራን ለሟቹ መንፈሳዊ መሪ አያቶላህ ካሚኒ ብሔራዊ የሽኝት ፕሮግራም ዛሬ በይፋ ጀመረች። የካሚኒ የሽኝት ስነ ስርዓት ዛሬን ጨምሮ ለስድስት ቀናት የሚዘልቅ መሆኑን የሀገሪቱ የመንግስት ቴሌቪዥን ዛሬ ዘግቧል። ካሚኒ በጎርጎሪያኑ የካቲት 28 ቀን 2026 ዓ.ም ቴህራን በሚገኘው መኖሪያ ቤታቸው በተደረገ የጋራ አየር ጥቃት ነበር የተገደሉት። የበቀል ምልክት የሆነው ቀይ ባነር የያዙ በመቶ ሺዎች የሚቆጠሩ ሀዘንተኞች የካሚኒና በአየር ድብደባው የተገደሉትን ቤተሰቦቻቸውን አስከሬን ከበው በመሬት ከማንባት ባሻገር ቃላችን አንድ ነው ይህም በቀል ነው የሚል መፈክር በተደጋጋሚ ማስተጋባታቸውን የአጃንስ ፍራንስ ፕሬስ ዘገባ አበልክቷል። የካሚኒ አስከሬን እስከመጪው ሰኞ ቴህራን የሚቆይ ሲሆን ሐሙስ ዕለት በሰሜን ምስራቅ ኢራን በመትገኘው ማሻሃድ ከተማ ግባ ተመረታቸው ከመፈጸሙ በፊት ለሺአ ሙስሊሞች ቅዱስ ወደ ሆነችው ከተማ ወደ ኩም እንዲሁም ወደ ጎረቤት ኢራቅ እንደሚወሰድ ዘገባ አመልክቷል። በካሚኒ ሽኝት ፓኪስታን፣ የሩሲያ፣ የቻይና፣ የህንድና የአፍጋኒስታን ተወካዮች እንዲሁም በእስራኤል ጥቃት የተገደለው የሂዝቦላ መሪ ሐሰን ናስራላ ቤተሰቦች መገኘታቸው ታውቋል። በ86 ዓመታቸው በእስራኤልና አሜሪካ የአየር ድብደባ የተገደሉት ካሚኒ ኢራንን ከጎርጎሪያኑ 1989 ዓመተ ምህረት ጀምሮ እስከ ለተሞታቸው ድረስ መርተዋል። ይህ ዶቼ ቬለ ዲደብሊው ነው። ጀርመን ቤጂንግ የሩሲያ ወታደሮች ማሰልጠኗን የሚያሳዩ ዘገባዎች መውጣታቸውን ተከትሎ ቻይናን አስጠነቀቀች። በመቶዎች የሚቆጠሩ የሩሲያ ወታደሮች በቻይና ግዛት ላይ በድብቅ ስልጠና እንደወሰዱ ዘገባዎች መውጣታቸውን ተከትሎ የጀርመን መንግስት በርሊን ከሚገኙት የቻይና አምባሳደር ዶንግ ሆንቡ ጋር አስቸኳይ ውይይት ማድረጋቸው ተዘግቧል። የጀርመን መገናኛ ብዙሃን እንደዘገቡት እነዚህ ወታደሮች መካከል አንዳንዶቹ በዩክሬን ጦርነት መሰማራታቸው ታውቋል። ቅዳሜ ጧት የጀርመን የውጭ ጉዳይ ሚኒስትር ዮሐን ዋዴፌል እነዚህ ዘገባዎች በርሊንን ከፍተኛ ስጋት ላይ እንደጣሉ ተናግረዋል። ቻይና ሩሲያ በዩክሬን የምታካሄደው ጦርነት በዋና ዋና ፍላጎቶቻችን ላይ አደጋ እንደሚጥል ማወቅ አለባት ያሉት ዋዴፌል አውሮፓ እንደዚህ ያሉ ጥቅሞቿን ለማስጠበቅ ዝግጁ ናት ሲሉም ለዶቼ ቬለ ገልጸዋል። ሚኒስትሩ አያይዘውም ይህ ጦርነት መጠናቀቅ አለበት፣ ጦርነቱን ለመቀጠል በውጭ ኃይሎች የሚወሰደውን ጨምሮ አንድም እርምጃ መኖር የለበትም ሲሉም አክለዋል። ይህ በእንዲህ እንዳለ ጀርመኑ መራሄ መንግስት ከዩክሬኑ አቻቸው ጋር ዛሬ የአየር መከላከያን በተመለከተ በስልክ መወያየታቸው ተዘግቧል። እንደ ጀርመኑ የዜና ምንጭ ዲፒኤስ ዘገባ ሁለቱ መሪዎች ዛሬ በስልክ ባደረጉት ውይይት ሩሲያ በቅርቡ ኪቭ ላይ ባደረሰችው የቦምብ ጥቃት ቢያንስ 30 ሰዎች መገደላቸውን የዩክሬኑ መሪ ቮሎድሚር ዘሌንስኪ ለጀርመኑ መራሄ መንግስት ፍሬድሪሽ ሜርዝ አሳውቀዋል። አማራጭ ለጀርመን የተባለው መጤጠል ፓርቲ መሪዎቹን መረጠ። ቀኝ አክራሪው አማራጭ ለጀርመን ፓርቲ አሊስ ቪድልና ቱኖ ካራፓ በድጋሚ ተባባሪ መሪ አድርጎ መርጧል። የፓርቲው መሪዎች ምርጫ የተካሄደው በ10 ሺዎች የሚቆጠሩ ሰዎች አማራጭ ለጀርመንን በመቃወም አደባባይ በወጡበት ኤርፋት የተባለች ከተማ ነው። ሁለቱ ፖለቲከኞች ስደተኛ ጠል አቋም የሚያራምደውን ፓርቲ ላለፉት 4 ዓመታት ገደማ ሲመሩ ቆይተዋል። ዶናልድ ትራምፕ ለ11 ተከሳሾች ይቅርታ አደረጉ። የአሜሪካው ፕሬዝዳንት ትራምፕ አርብ ዕለት ለ11 ተከሳሾች ይቅርታ ሰጥቷል። እንደ አሶሺየትድ ፕሬስ ዘገባ በዝርዝር ውስጥ ከተካተቱት ሰዎች ውስጥ 9ኙ በተሽከርካሪዎች ላይ የጋዝ ልቀት መቆጣጠሪያ ስርዓቶችን በማሰናከል ወይም የልቀት ስርዓቶችን ለማለፍ የሚያስችል መሳሪያዎችን በመሸጥ ክስ የቀረበባቸውና የተፈረደባቸው ነበሩ። ሰኞለት ትራምፕ ለአካባቢ ጥበቃ ኤጀንሲ በጻፉት ማስታወሻ የአሜሪካ ዜጎች ተሽከርካሪዎቻቸውን እንደፈለጉ ማስተካከል እንደሚችሉ አስረድተዋል። በየካቲት ወርም የትራምፕ አስተዳደር ለመጓጓዣና ለጭነት መኪናዎች የወጣውን የፌዴራል የጋዝ ልቀት ገደብ ሰርዟል። ይህም በቀድሞ ፕሬዝዳንት ባራክ ኦባማ የስልጣን ዘመን የጋዝ ልቀት የሰውን ጤና አደጋ ላይ እንደሚጥል የሚገልጸውን ቁልፍ ሳይንሳዊ ግኝት በመቀልበስ ነው። ይህ ዶቼ ቬለ ዲደብሊው ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን ላስታውሳችሁ። የትግራይ ክልል አሁን ያለበት ሁኔታ አሳስቦኛል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ ዛሬ ባወጣው መግለጫ በትግራይ ክልል ወጣቶችን በግዳጅ ለወታደራዊ ስልጠና ማሰማራትና ሐሳብን በነጻነት የመግለጽ መብትን የሚገድቡ ተግባራት መከናወናቸውን አመልክቷል። የአውሮፓ መሪዎች ስደተኞችን ለመጠበቅና ለማዋሃድ የበለጠ እንዲሰሩ የሮማ ካቶሊክ ሊቀ ጳጳስ ሊዮ አሳሰቡ። ጳጳሱ የአሜሪካን 250ኛ ዓመት የነጻነት በዓል አስመልክቶ ባስተላለፉት መልእክትም አሜሪካውያን ስደተኞችን እንዲቀበሉና እንዲጠብቁ ጥሪ አቅርበዋል። ኢራን ለሟቹም መንፈሳዊ መሪ አያቶላህ አሊ ካሚኒ ስለ 6 ቀናት የሚዘልቅ ብሔራዊ ሽኝት ስነ ስርዓት ዛሬ በይፋ ጀመረች። ጀርመን ቤጂንግ የሩሲያ ወታደሮችን ማሰልጠኗን የሚያሳዩ ዘገባዎች መውጣታቸውን ተከትሎ ቻይናን አስጠነቀቀች። ዜናው አበቃ።